ምድር ከምድርን በታች በባህርና በጥልቅ ዛሬም ነገም ለዘለዓለም ጌታ ነው። አሜን። ጌታ ነህ ብንለው ያንስበታል። ምክንያቱም ሞትን የሻረ ልዩነትን የሻረ የጥልን ግድግዳ ያፈረሰ እዳችንን እየከፈለ ወደ አብ ፊት ደሙን ይዞ ቀዳሚ ሆኖ የገባ ሰማይንና ምድርን ያስታረቀ በሞቱ የዳኘ ጌታ ስለሆነ የእግዚአብሔር የአምላካችን ስም ለዘለዓለም የተባረከ ይሁን። ከሞት ያስመለጠን እሱ ነው። ከብዙ ሞቶች ያስመለጠን ሁሉ ነገር የእግዚአብሔር ነው ስንል ብዙ የሚገባኝ ነገር ስላለ ነው። መኖሬም ራሱ የእግዚአብሔር ስለሆነ እግዚአብሔር ባይኖር ኖሮ እግዚአብሔር እኔን የራሱ ባያረገኝ ኖሮ እስካሁን አልኖርም ነበር። ለዚህ ነው ሁሉም የእርሱ ነው። የሁላችን መገኘት ምንጭ የሰራዊት ቅዱስ እግዚአብሔር ነው እያልኩ ያለሁት። እስቲ ራሶቻችንን ሁላችንም ይህንን መልእክት የምንሰማ ዝቅ እናረግና በእግዚአብሔር ፊት እንጸልያለን። ትምህርቴን ከመጀመሪያ በፊት በእግዚአብሔር ፊት እንድንጸልይ እፈልጋለሁ። አሜን። እግዚአብሔር ሆይ አሜን። የሰራዊት ቅዱስ ሰማይንና ምድርን በእጅህ የሰራ ፍጥረታትን ሁሉ የሰራ የፈጠርክ ነገርን ሁሉ በጊዜው ያበጀህ ደግሞ የምታበጅ ወደፊት ነገራችንን እናመሰግንሃለን። ጠላት ከፊት ለፊታችን ካዘጋጀው ውብ ከሚመስል ነገር ግን ለጥፋታችን ከተሰናዳ ነገር ሁሉ የምትታደግ አሜን አሜን። እግዚአብሔር መንፈስ ቅዱስ እኔንና ወገኖቼን እየታደግ ከማናየው ነገር እየታደግ ካየነው ነገር እየታደግ ከምናውቀው ነገር እየታደግ ከማናውቀው ነገር የታደግ እግዚአብሔር ሆይ ከምንም ፈቃድ ሊያወጣን ሊያባብለን ከቻለ ነገር ሁሉ ያስመለጥከን ብዙዎች ከሞቱበት ገደል ሳንወድቅ በፊት ደርሰህ የታደገን ጌታ ደራሽ ባጣን ቀን ደርሰህ ያስመለጥከን የደራሽ ያለን ብለን በጨውንበት ማለዳ ማንም ሊሰማን ባልቻለበት ቀን ሰምተህ የደረስክልን አለሁ ያልከን እግዚአብሔር ሆይ ለዘለዓለም አንተ ብቻ በእኛ ላይ ስልጥ አንተ ብቻህን ግዛን። ግዛት ይህ ስለ ተስማማን ለዘለዓለም ግዛን። መንግስት ይህ ስለ ተስማማን ለዘለዓለም አሰማራን። እግዚአብሔር የስራህ ባልደረቦች ስላደረግከን እናመሰግንሃለን። ዛሬም ለዘለዓለም ልቀትንና ድምቀትን ከፍታን መታየትን ጌታ ሆይ መሰማትን ለአንተ ለአምላካችን ጨርሰን እናመጣለን። ክብር ለአንተ ይሁን። እግዚአብሔር ሆይ ተመስገን ተመስገን። ዛሬ ደግሞ ልታስተምረን በመካከላችን በመንፈስህ ስላለ ዛሬም ደግሞ የምትለን ነገር ስላለ እግዚአብሔር ለዘላለም ብለን ስለማያልቅም ጌታ ሆይ እናመሰግንሃለን። ጌታችንና አምላካችን እግዚአብሔር ተመስገን ተመስገን። በቤትህ መኖር እንድንችል ስለፈቀድክ ተመስገን። ስምህን እንድንጠራ ስለወደድክ ተመስገን። በማዳንህ ስለተገለጥክ ክብርና ምስጋና ለአንተ ለአምላካችን ብቻ ይሁን። እግዚአብሔር ሆይ ይህንን ጊዜ ባርክልን። ለሚሰሙኝ ሰዎች ሁሉ በመስማት ጸጋ፣ የሰሙትን ደግሞ በመተግበር ጸጋ በላያቸው ላይ እንድትሆን እለምንሃለሁ። እኔንም ባሪያህን ጸጋ እንድደግፈኝ እንድለው የወደድከውን ነገር ብቻ እንድል፣ ምነው ደግሞ ከሰጠኸኝ ነገር እንዳላስቀር ምሕረትህ አሁን በላዩ ላይ እንድትሆን እለምንሃለሁ። አንተ ነህ ጌታ፣ አንተ ነህ አስተማሪ። አንተ ያንተ ባታረገኝ ኖሮ አድራሻዬ የት እንደሆን ጠንቅቄ ያውቃለሁ። አንተ ባትደርስልኝ ኖሮ ሞቴ እንዴት የከፋች እንደሆነች ያውቃለሁ። ጌታ ሆይ ክብሩን ሁሉ ለአንተ አመጣለሁ። አግዘኝ ባሪያህን በምናገረው ነገር ላይ ደግሞ ምኖርበትን ጸጋ ደጋግሜ ምኖርበትን ጸጋ እንድትሰጠኝ ራሴንም ቤተሰቤንም በፊት አስቀምጣለሁ። ጊዜውን ባርክልን እግዚአብሔር ሆይ፣ በመገኘትህ ባርክልን። እንዳንበድል ቃልህን በውስጣችን ሰውር፣ መንፈስህንም ደግሞ ከኛ አትውሰድብን። ክብር ሁሉ ለአንተ ለአምላካችን ይሁን። በጌታ በኢየሱስ ክርስቶስ ቅዱስና ሕያው ስም አሜን አሜን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬም ደግሞ ብዙ ሽባነታችን በገበታው ዙሪያ ተሸፍኖ አለማማራችን በሱ ገበታ ዙሪያ ስንቀመጥ እንደ ንጉሥ ልጅ በውበት ተሸፍኖ፣ ዛሬም ደግሞ የእግዚአብሔርን ቃል ልንማር እድል ስለተሰጠን በፊቱ እንድንገኝ ደግሞ የበቃን ሆነን ስለተቆጠርን ለዘለዓለም የአምላካችን የእግዚአብሔር ስም ብቻ የተባረከና ከፍ ያለ ይሁን። ባለፈው ጊዜ ስንነጋገር የዛሬውን ክፍለ ጊዜ ስለ ወንጌል ባለ አደራነት እንደምንማር ተነጋግረን ነው የተለያየ ነው። ይህን ከማለቴ በፊት አንድ ነገር ማለት እፈልጋለሁ ወገኖቼ። አስተማሪዎች ሲያስተምሩ ወይም ሰባኪዎች ሲሰብኩ የተሰበክነውና የተማርነው ነገር የእኛ የሚሆነው በሕይወታችን ስንተገብረው ነው። የተማርነውን ነገር ልንተገብር ስንወስን ስንተገብር፣ ያንን ነገር ስንለማመድ፣ ያንን ነገር በሕይወታችን ስናስኬደው የእኛ ይሆናል። ስንሰማው ብቻ ብንኖር ግን ነገሩ ያ ያስተማረው ሰውና የመንፈስ ቅዱስ ይሆናል፣ ለዘላለም የእኛ አይሆንም። ስለዚህ ይሄን ትምህርት ስንማር ሁል ጊዜ ከተማርን በኋላ በሕይወታችን እንዴት እንደምንተገብር ማሰብ ደግ ነው። መወሰን የተሻለ ነገር ነው፣ ምክንያቱም የእኛ እንዲሆን ማለቴ ነው። ስለ ጊዜ ስንማር ጊዜያችንን በዚያ ጊዜ ትምህርት ውስጥ ማየት፣ ስለ ትዳር በዚያ ትዳራችንን ስናይ ስለ ትዳራችንን በዚያ በተማርነው ነገር ውስጥ ማየት፣ ስለ ገንዘብ ስንማር በተማርነው ነገር ውስጥ ገንዘባችንን ማኔጅመንት ማየት፣ ስለ ቤተ ክርስቲያን ስላለን አገልግሎት ስንማር በተማርነው ነገር ውስጥ ራሳችንን አስገብተን ማየት፣ እርምጃ መውሰድ፣ እሱ ትምህርቱን የእኛ ያደርገዋል። እግዚአብሔር አምላካችን ለዚህ ይርዳል። ስለ ወንጌል ባለ አደራነታችን ስናስብ ማወቅ ያለብንን እውነቶች አንዳንድ ነገሮችን አልፈን አልፈን ዛሬ እንመለከታለን። ሰው የወንጌል ባለ አደራ ነው። በክርስቶስ አምኖ የዳነ ሰው የወንጌል ባለ አደራ ነው ስንል ምን ማለታችን ነው? ምንስ ነው ማወቅ ያለበት ይሄ ባለ አደራ ሰው? ትላንትና ማታ ከአንድ ወዳጄ ጋር በስልክ ሳወራ ስለ ወንጌል ባለ አደራነት አብዝተን እንነጋገር ስለነበረ እግዚአብሔር ትልልቅ ነገር በልባችን ውስጥ ያስተላልፍ ነበር። የወንጌል ምንጭ ማን ነው? ስለዚህ ስለ ወንጌል ባለ አደራነታችን ማሰብና ማወቅ ስንጀምር በአንደኛ ደረጃ ማወቅ ያለብን ትልቁ ነገር ቢኖር የወንጌል ባለቤት ማን እንደሆነ ማወቅ ነው። የወንጌል ባለ አደራና ምንጩ ማን ነው? ከዚህ የወንጌልን ምንጭና ባለቤትን ከማወቅ ስር ወንጌሉ ማን ነው? ባለቤቱስ ማን ነው? የመጣውስ ከየት ነው? ወንጌል የሚሉትን ነገሮች ማወቅ እንደሚገባን አስባለሁ። የወንጌል ባለቤትና የወንጌል ምንጭ የሰራዊት ቅዱስ እግዚአብሔር አምላካችን ብቻ ነው። ወንጌል ዜግነቱ ሰማያዊ ነው፣ ከሰማይ ነው የመጣው። የሮሜ መጽሐፍ ምዕራፍ አንድ ከቁጥር አንድ ላይ ሄደን እናነባለን። የሮሜ መጽሐፍ ምዕራፍ አንድ ከቁጥር አንድ እንደዚህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ወንጌል የማን ነው? የእግዚአብሔር ነው። የወንጌል ባለቤት እግዚአብሔር ነው። ሌላው ደግሞ ሉቃስ 2:8 ላይ እንደዚህ የሚል ቃል አለ። ሉቃስ ምዕራፍ 2 ከቁጥር 8 ላይ እንደዚህ ይላል፣ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነው ተወልዶላችኋልና። አትፍሩ፣ መድኃኒት የሆነው ክርስቶስ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ አሉ። ከዚህ ቀጥሎ ደግሞ ገላትያ 1:11-12 እናነባለን። ገላትያ ምዕራፍ 1 ከቁጥር 11 ጀምሮ እንደዚህ ይላል፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርሁትም። በአይሁድ ስርዓት በፊት እንዴት እንድኖር ሰምታችኋልና። የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድብና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየነቀፉ በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት እበልጥ ነበር። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያውም ከስጋና ከደም ጋር አልተማከርኩም። አስራ አምስተኛው ምዕራፍ ላይ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በሕዝቡ መካከል ስለ እርሱ በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ፈንታ ሊገልጥ በወደደ ጊዜ። ወንጌል ምንጩ እግዚአብሔር ነው። ወንጌል ባለቤቱ የሰራዊት ቅዱስ እግዚአብሔር አምላካችን ብቻ ነው። ወንጌል ደግሞ ሰማያዊ ነው። ይህን ጥንቅቅ አድርገን ልናውቅ ይገባል። ስለ ወንጌል ስናስብ ሁለተኛው ደግሞ ስለ ወንጌል ባለአደራነታችን ስናስብ የመጀመሪያው የወንጌል ምንጭና ባለቤትን ማን እንደሆነ ማወቅ ነው። ሁለተኛው ይህንን ስናስብ አንዳንድ ጊዜ ወንጌልን ባለአደራነታችንን ልንወጣ በምንሄድበት መንገድ ወይንም ለሰዎች ስለ ኢየሱስ ክርስቶስ ስንናገር በተለይ በዚህ ጊዜ የወንጌልን ምንነት ማወቅ እጅግ የሚጠቅመን ነገር ይሆናል። ወንጌል ማለት የምስራች ቃል ማለት ነው። የምስራች ስንናገር የምስራች የደስታ ነገር ማለት ነው። ደስ የሚያሰኝ ነገር ማለት ነው። ወንጌል የምስራች ነው። ወንጌል የሚናገረው ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስለ እግዚአብሔር ልጅ ኢየሱስ ክርስቶስ በእርሱም በኩል ስለ ተዘጋጀው ድነትና በረከት ነው ወንጌል የሚናገረው። ሰው ከሞት ወደ ሕይወት ስለ መሻገር ነው ወንጌል የሚናገረው። አይታችሁ እንደሆነ ወንጌላት ውስጥ ስለ ዶክትሪን ምንም ነገር አታገኙ። ወንጌል የምስራች ነው። ወንጌል ኢየሱስ ክርስቶስ ከሞት ወደ ሕይወት እንደሚያሻግር መናገር ነው። ወንጌል ማለት ኢየሱስ ክርስቶስ ከድንዛዜ እንደሚያወጣ መናገር ነው። ኢየሱስ ክርስቶስ ብዙ ከተሸነፉበት ነገር ወደ ድል አድራጊነት እንደሚያመጣ መናገር ነው። አሜን፣ ክብር ለእግዚአብሔር ይሁን። ወንጌል የምስራች ነው። ወንጌል በወንጌል ላላመነ ሁሉ ሲነገር የሕይወትን ራስክ የሚሰጥ ነው። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ የምስራች አዳኝ ተገልጧል። የምስራች ዓለምን ሁሉ ሊያድን የበቃ የእግዚአብሔር ሰላም ተገልጧል። የምስራች ኢየሱስ ክርስቶስ ለዓለም ሰው ሁሉ አዳኝ ሆኖ ተገልጧል። የምስራች ነው ወንጌል። ወንጌል ደግሞ ስለ ኢየሱስ ክርስቶስ ብቻ የሚተርክ ነው። ይህንን የወንጌል ባላደራነትን ስናስብ ጥንቅቅ አድርገን ልናውቅ የሚገባ ነገር ነው። ሮሜ ምዕራፍ 1:1-4 ቅድም ያነበብኩበት ክፍል ውስጥ ወንጌል የእግዚአብሔር ነው፣ የምስራች ነው። አንደኛ ጢሞቴዎስ 1 ሄደን ስናነብ ይቅርታ፣ አንደኛ ጢሞቴዎስ ምዕራፍ 1 ላይ ምዕራፍ 1 ከቁጥር 1 ይቅርታ ምዕራፍ 1:15 አነባለሁ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚል ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው። የወንጌል መካከለኛ መልእክት ይሄ ነው። የወንጌል ዋነኛ መልእክት፣ የወንጌል አንኳሩ መልእክት ኃጢአተኞችን ሊያድን ኢየሱስ ክርስቶስ ተገለጠ ነው። ሌላ ምንም ጭማሪ የለውም፣ ምንም ቅናሽ የለውም። የወንጌል መልእክት የምስራች መልእክት ነው። የወንጌል መልእክት የሚያወራው ስለ ኢየሱስ ክርስቶስ ነው። የወንጌል አንኳሩና መካከለኛው ዋነኛው አስኳሉ መልእክት ኢየሱስ ክርስቶስ ኃጢአተኞችን ሊያድን ተገለጠ። አምላክ ሰው ሆኖ ተገለጠ። ይህንን ልናውቅ ይገባል። ስለ ወንጌል ባላደራነት ስናስብ አንደኛው ማወቅ ያለብን የወንጌልን ምንጭና ባለቤት ነው። ሁለተኛው የወንጌልን ምንነትና ይዘት ነው። ሶስተኛው ደግሞ መልእክተኛ እንደሚያስፈልገው ማወቅ ነው። ወንጌል መልእክተኛ ያስፈልጋል። ወንጌል እንዴት ወደኛ ደረሰ? አሁንስ ወደ ሌሎች እንዴት ይደርሳል? ለዚህስ የተላከው ማን ነው? ኢሳይያስ 36 18 እስከ 19 ዮናስ 1 2 ማቴዎስ 28 ከ18 እስከ 20 ሮሜ 10 ከ14 እስከ 15 እናንተ ጌታን እንዴት ተቀበላችሁ? እኛ ጌታን ስንቀበል ማን ነበር መልእክተኛው? እንዴት ሰማን? አሁንስ ወንጌል ወደ ሰው ልጅ እንዴት ይደርሳል? እዚህ ጋር ትንሽ ቆም ብዬ ማውራት ፈልጋለሁ። አንድ ጊዜ ኢትዮጵያ ውስጥ እኔ በማገለግልበት ቸርች የወንጌል ስርጭት ነበረና ሰዎች ተሰማሩ ወደዚህ አቅጣጫ። ኢሳይያስ 66 ከ18 እስከ 19 ኢሳይያስ 66 ከ18 እስከ 19 ዮናስ ምዕራፍ 1 ከቁጥር 2 ዮናስ ምዕራፍ 1 ከቁጥር 2 ማቴዎስ 28 18 እስከ 20 ማቴዎስ 28 ከ18 እስከ 20 ሮሜ 10 ከ14 እስከ 15 ሮሜ 10 ከ14 እስከ 15 እዛ ነው የማገለግልበት ቸርች ላይ የወንጌል ስርጭት ታወጀና ሰዎች ወደ የአቅጣጫው ወደ ተመደቡበት ሁሉ ተሰራጩ። ወንጌልን ለማሰራጨት የምስራች ለመናገር ከተሰራጩት በጣም ወጣቶች የሆኑ ቴኔጅ ውስጥ የነበሩ ልጆች ሁለት አንበሳ ግቢ ወደሚባልበት ሄዱና ወንጌል ሊያሰራጩ ተቀምጠው እያጨሱ ወዳሉ ሰዎች ሄዱና ኢየሱስ ክርስቶስ እንደሚያድን ነገሯቸው። ሲነግሯቸው እዛ የነበሩ እያጨሱ ያሉ ሰዎች በጣም በጣም አርገው አላገጡባቸው። እያላገጡባቸው እያለ አንደኛው ልጅ እግር በጣም በጣም ገና ቲኔጅ የጀመረ ልጅ ነው፣ በጣም ተናደደና ባክ ጌታን ትቀበል እንደሆን ተቀበል፣ ብትቀበል ለራሱ ነው፣ ባትቀበል ለራሱ ምን ትጨቀጭቀናለ? ሲኦል ሄደህ ትንጫጫታለህ እያረርክ። ከፈለግ ተቀበል፣ ካልፈለግ ተወራ ካለው በኋላ እዛ ያሉት ለድብድብ ሲጋበዙ ሰው ጣልቃ ገብቶ ከለከላቸው። ምን ልላችሁ ነው? ወንጌል በሲኦል አስፈራርተን የምንሰብከው ነገር አይደለም። ወንጌል የምስራች ነው። ወንጌል መልክተኛ ያስፈልገዋል። መልክተኞቹ ደግሞ የምስራችን ወንጌል ነው መናገር ያለባቸው። ለእኛ ወንጌል በተለያየ መንገድ ደርሶናል። ለሌሎች ደግሞ ወንጌልን ልናደርስ ይገባል። ማን? እኛ። ወንጌልን የተቀበለን ሰዎች ሁሉ ወንጌልን ማስተላለፍ የውዴታ ግዴታችን ነው። በተለይ በተለይ ሰሜን አሜሪካን ውስጥ የሚባልለት ነገር አለ። ጦዞ ያለው የቸርች ፖለቲክስ ስለሆነ በተለይ እኛ ጋር አበሾቹ ጋር ያው 50 ሰው ካለ ሁለት አገልጋይ እዛ ቸርች ውስጥ ካለ 25 25 ተከፋፍለው ጎጆ ይቀልሳሉ። የተቀለሰውም ያስቀለሰውም ወንጌል አይሰብክም። የመጡትን አሳደው ይከፋፈላሉ። እንደዚህ በሚሆንበት አገር ምእመኑ ሁሉ የሚያወራውን ልንገራችሁ። የሚያሳዝነኝ ነገሩ የክፉ ስራ እንደሆነ አለማወቃችን ነው። ቸርች አታድግም፣ ሰው ወረኛ ሆነ፣ እንዲህ ተባለ እንዲያ ተባለ ወንጌል ስርጭት የለም ወንጌልን እንደዛና እንደዚህ አይደረግም ብር በልተው ለብር እንትን ብለው ቅልጥም እንዲያርገው ኬሰ ኬሰ ነው ብለው ምናምን እንደሚዘምረው ሁሉ ማለት ነው እንዴ ወንጌል ለመስበክ ቸርች መደራጀት ያለብኝ አይመስለኝም እኔ ወንጌል ለመስበክ የቸርችን ፖለቲካ እያወራን መንገላታት ያለብንም በጭራሽ አይመስለኝም። ወንጌልን ለመስበክ ማሰብ ያለብን ነገር እኛ የወጣንበትን አንቆራ ነው። እኛ ያመለጥንበትን ገደል ነው። እንዴት አርጎ እግዚአብሔር ሰዎችን ተጠቅሞ እኛን ከሞት እንዳዳነን። ከዚያም መራራ ህይወት ወጥተን ወደዚህ ጣፋጭ ነገር መግባታችንን ማወቅ ነው። ከእግዚአብሔር ጋር የቅርብ ግንኙነት ማድረግ ነው። በውስጣችን ያ የእግዚአብሔር አጀንዳ የእኛ አጀንዳ እንዲሆን መጮህ ነው። አታችመንት ከእግዚአብሔር ጋር መፍጠር ነው። ያኔ ነው የወንጌል መልክተኞች የምንሆነው። እኔ አንዳንድ ጊዜ ሳስብ ምን እንደማስብ ታውቃላችሁ? አጀንዳዬን አይና አንድ ጊዜ ኢትዮጵያ ውስጥ ሆኜ ነው ይሄንን በጣም አስብኩ። አጀንዳዬን አወጣውና አየሁ። ቅዳሜ እናንተና ጋር ትሬኒንግ፣ እሁድ እናንተና ቸርች ስብከት፣ እሁድ ከሰዓት በራሴ ቸርች ባይብል ስቴዲ፣ ቅዳሜ የሚቀጥለው አርብ ደግሞ እናንተና ጋር ሴቶችን ትሬንድ አደርጋለሁ፣ ክርስቲያን ሴቶችን ማለት ነው። ነገር በሙሉ በዚያ አይነት የተያዘና የተሞላ ሆኖ አንድ ቀን ነው እንትኔን አጀንዳዬን ሳገላበት አየሁና አሰብኩኝ ቁጭ ብዬ። ኢየሱስ አሁን ቢመጣና አጀንዳሽን አውሽኝ ብሎ ቢወስ ነው የኔን አጀንዳ ምን የሚያደርግ ይመስላችኋል? እየሰረዘ ጎዳና ተዳዳሪዎች ጋር፣ ሆምለሶች ጋር፣ በዚያ ራሳቸውን እየሸጡ በሚተዳደሩ ሰዎች ላይ እስኬጁሌን በሙሉ ቀይሮ የሚሰማራ ይመስለኛል። ለምን? ዘመን ሳያልቅ ሰዎች ከሲኦል ማምለጥ ስላለባቸው፣ ሰዎች ከክፉ መንግስት ተማርከው ወደ እግዚአብሔር መንግስት መሻገር ስላለባቸው፣ ሰዎች ከሞት ወደ ህይወት ማምለጥ ስላለባቸው። ወገኖቼ አድምጡኝ። እኛ ቤተ ክርስቲያን ውስጥ ስንደባደብ ሰይጣን ሰውን ሁሉ እያጋዘ ሲወስድ የሞተ ሳያስደንቀን የወደቀ ሳያስገርመን ዝም ብለን እንኖራለን። እግዚአብሔር ከዚህ ያውጣን። እግዚአብሔር የወንጌል መልእክተኞች ያድርገን። የምስራችን ቃል የምንናገር ለወንጌል ቀን ከሌት እንቅልፍ የሚነሳን ነገር በውስጣችን ይፈጠር። ይሄ ነው የእግዚአብሔር የልቡ ሀሳብ። ምክንያቱም የእግዚአብሔር የልቡ ሀሳብ ፍጥረትን ሁሉ በኢየሱስ ክርስቶስ መጠቅለል ነው። ዘመን ሳያልቅ በፊት ቤተ ክርስቲያን ውስጥ ማገልገል መጥፎ ነው እያልኩ አይደለም። መጋቢ ስለሆንኩ ማገልገልንም አገልግሎትንም ጠንቅቄ አውቃለሁ። ነገር ግን ከምንም በላይ ከየትኛውም ነገር በላይ የእግዚአብሔር የልቡ ሀሳብ በክርስቶስ መጠቅለል ነው ነገር። ያ ማለት ደግሞ የምስራችን ወንጌል ለሰው ሁሉ እንዲደርስ፣ ያ ነው የእግዚአብሔር አጀንዳ። እግዚአብሔር ይርዳን። መልእክተኞች እንድንሆን እግዚአብሔር ይርዳን። ሰው እያለቀ ማንኮራፋት አግባብ አይደለም። መድኃኒት በእጅ ይዞ ደግሞ ሰው ሁሉ ሲያልቅ ዝም ብሎ ማየትም ደግሞ ደግ አይደለም። በጣም በጣም ልናውቀው ይገባል፣ ወንጌልን ለመስበክ ምንም ቅድመ ሁኔታ እንደማያስፈልግ። ምንም ችሎታና እውቀትም አያስፈልግም። የሚያስፈልገው ነገር አንድና አንድ ነው፣ ኢየሱስ ክርስቶስን አዳኝ እንደሆነ ማመን። ያመነውን ነገር መናገር እኮ ነው። ኢየሱስ ክርስቶስ ኃጢአተኞችን ያድናል። ኢየሱስ ክርስቶስ ከእስራት ይፈታል። ኢየሱስ ክርስቶስ ከሐዘን ወደ ደስታ ያሻግራል። ኢየሱስ አዳኝ ነው። ለዚህ ቴዎሎጂ መማር አያስፈልገኝም። ለዚህ የቤተ ክርስቲያን ትልቅ መሪ እንደሆንኩ እውቅናና ታፔላ ሊለጠፍብኝ አያስፈልግም። ለዚህ የሚያስፈልገው አንድና አንድ ነገር ነው፣ በልቤ ውስጥ ታላቅ ሸክም መኖር፣ ከእግዚአብሔር ጋር መገናኘቴ፣ የልቡን አጀንዳ ማወቄ፣ የእሱ መሆኔ ለእኔ በቂ ነው። እግዚአብሔር ይርዳን። ወንጌል መልእክተኛ ያስፈልገዋል። አራተኛ፣ ወንጌል በምን አይነት መንገድ እንደሚተላለፍ ወይንም የሚተላለፍበትን አውድ ማወቅ ነው። ወንጌልን የምናስተላልፍበት ሁኔታ ሰዎች እንዲሰሙንና ትክክለኛውን ምላሽ እንዲሰጡ ከፍተኛ አስተዋጽኦ ያደርግልናል። አስተዋጽኦ አለው። ሰዎች ባሉበት አውድ ስንደርስ ይበልጥ ይሰሙናል። ያሉበትን አሁን ለጎዳና ተዳዳሪዎች እግዚአብሔር ምንድን ነው ብትሉ፣ እነሱን መድረስ ብትፈልጉ የእነሱን አውድ ማወቅ ይጠበቅባቸዋል። ለሙስሊሙ የእግዚአብሔርን ልጅ አዳኝነት ለማስተላለፍ ቢያስፈልግ አውዳቸውን መማር ግድ ይለናል። ቢያስፈልግ አረበኛን ማጥናት ሊያስፈልገን ነው። እነሱ እኛ ኢየሱስ ክርስቶስ የምንለውን እሳ ካሉ እሳ ብለን ልንገባ ያስፈልጋል። ደግሞም በብዙ መላእክት አጀብ የሚኖሩት ጋር ብንሄድ እዚህ እኛ ጋር እንደምናደርገው ኢየሱስን ማብጠልጠል ያለብን አይመስለኝም። ንግግሩን ማወቅ፣ አውዱን ማወቅ ዋና ነገር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ የዓለም መድኃኒት አማኑኤል ያድናል ብንል እነኛ ይሰሙናል። ኢየሱስ ያድናል፣ በኢየሱስም ኢየሱስ ያድናል ብንል እዛኛው አውድ ላይ አይሰራም። አውዱን ማወቅ ዋና ነገር ነው። ለአውዱ የሚገባውን ቋንቋ ቢያስፈልግ ማጥናት ዋና ነገር ነው። ማለቴ ለሐረርጌ ሰው መስበክ ቢያስፈልገኝ አቦ እያልኩ መናገር ሊያስፈልገኝ ነው። አቦ በእናትህ ኢየሱስ ያድናል፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እያልኩ እንደ ቋንቋው እንደ አውዱ ራሴን ልገልጥ ይገባል ማለት ነው። ዋና ነገር ነው። ምንም አይነት ብሩጅ ሳንሰራ ሰዎችን ያመኑበትን እውነት እያንቋሽሽን ኢየሱስን ብንሰብክ ሰዎች አይሰሙንም። አንድ ነገር ልንገራችሁ። አንድ ጊዜ ቤት አሰራ ነበርና ኢትዮጵያ ውስጥ መኖሪያ ቤት፣ እዛ ማሰራበት ጋር በጣም ብዙ ቀን ሰራተኞች አሉ። ከአስር እስከ ሀያ የሚሆኑ ቀን ሰራተኞች በቀን ይውላሉ። የተለያየ እምነት ያላቸው ናቸው። ያው በየቀኑ እንነጋገራለን። እነሱ በሚያምኑት ነገር ተንተርሼ ነው ማወራው። መሀል ላይ አንድ በጌታ በጣም መወዳቸው አዛውንት መጡና አንተ ያው የድሮ ትልቅ ሰው ትንሽ እሱም ትልቅ እንደሆነ ስለሚያምን ማለት ነው። አንተ ኢየሱስ ክርስቶስ ያድናል። እሺ ዝም አለ ልጁ። ሌሎችም አሉ፣ ድንጋይ ይፈልጣሉ። አሰማ የውላችሁ የእኛ ሰዎች አሉ፣ ሰውየው የእኔ ዘመድ ናቸው። የእኛዎቹ ግራር ላይ እርጥቡ ግራር ላይ ቅቤ እየቀቡ አበለኩ። እነኝኞቹ ደግሞ ደረቁን ግራር አድርቀው ተሸክመው አመለኩ። ሁለቱም ግራር አያድንም። ገብተሃል? ታቦት ያድናል ብለህ እንዳታስብ፣ ኢየሱስ ነው የሚያድነው። እነኛ የሚያምኑትን ነገር ከአፈር ደባለቁባቸው። የሚገርመው እየሰሟቸው አልነበረም። ምን ልላችሁ ነው? የወንጌልን መልእክት ይዘን ስንሰማራ የምናስተላልፍበትን አውድ ማወቅ የሚቀበለንን ሰው ማወቅ የሰው በየትኛው መንገድ ብናደርስ ነው ሰው ሊሰማን የሚችለው? እንዴት ነው በሚሰማንና በእኛ መካከል ብሪጅ ማበጀት የምንችለው? ይህን ጠንቅቀን ልናውቅ ይገባል። ወንጌል የምስራች ነው። አንድና አንድ ነው የወንጌል መልእክት። ማንም ምንም ቢያመልክ ወንጌል አንድ ነው፣ ኢየሱስ ክርስቶስ ያድናል። ማንን? ኃጢአተኞችን ሁሉ። የሚተላለፍበትን አውድ ማወቅ ለሚለው ዮሐንስ 4:4 ዮሐንስ ወንጌል ምዕራፍ 4:4-42 ሐዋርያት 17:22-34 የሐዋርያት 17:22-34 1 ቆሮንቶስ 9:19-23 1 ቆሮንቶስ 9:19-23 አምስተኛው ማወቅ ያለብን ነገር የሚተላለፍበትን መንገድ ማወቅ ነው። የሚተላለፍበትን መንገድ ማወቅ በምን መንገድ ነው የምናደርሰው ወንጌልን? የምናደርስበትስ መንገድ ትውልድን ማግኘት እንደሚችል ማረጋገጥ አለብን። የትኛውንም ጤናማ መንገድ መጠቀም እንችላለን፣ ወንጌልን ልናስተላልፍ ማለት ነው። በተለይ በጣም በጣም አበክሬ መናገር እፈልጋለሁ እኔ እዚህ ላይ የምናስተላልፍበትን መንገድ ማወቅ ትልቅ ነገር ነው። የትኛውንም ጤናማ የሆነ መንገድ ወንጌልን ለማስተላለፍ መጠቀም እንችላለን። እዚህ ጋር አንድ የተባረከ ወንድሜን ታሪክ ማንሳት ፈልጋለሁ። አብሮኝ የተማረ ስነ መለኮት ኢትዮጵያ ውስጥ ወንጌላዊ አዳነ ደቻሳ የሚባል ወንድም ያገለግልበትን የወንጌል አገልግሎት ማንሳት ፈልጋለሁ። እዚህ ላይ እንዴት ነው የሚያገለግለው ይሄ ወንድሜ? ፖስታዎች ለሱ ትልቅ ስጦታ ማለት ኤንቨሎፕ ነው፣ ፖስታ። ያንን የሰጠው ሰው በተለይ በርከት አድርጎ የሰጠው ሰው ከማንም በላይ ወዳጁ ነው ለሱ። እነኛን ፖስታዎች ይሰበስባል። የተለያዩ አጥራ
ጋሻዎች ከተለያዩ ጋዜጦች ከተለያዩ ስፍራዎች ይሰበስብና ደብዳቤ ነው የሚጽፈው። የፍቅር ደብዳቤ ነው የሚጽፈው። እወድሻለሁ ነው የሚጀምረው። ሴቶች ከሆኑ ወንዶችን እወድሃለሁ ብሎ ነው የሚጀምረው። በጣም ቆንጆ የፍቅር ደብዳቤ ይጽፍና መጨረሻ ላይ ጸሐፊው ብሎ የመልእክቱ ባለቤት ብሎ ጌታ ኢየሱስ ክርስቶስ ብሎ ይዘጋል፣ ይልካል። ይገርም ነው። በዚህ አገልግሎት በጣም ብዙዎችን ደርሶ ይህንን ተቀብለው ጌታን የተቀበሉ ሰዎች አድራሻ ስለሚልክላቸው ኮንታክት አድርገውት ጥምቀትን በደብዳቤ አስተምሮ ደህንነትን በደብዳቤ አስተምሮ እስከ አገልግሎት እስኪደርሱ ድረስ ማንም ሳያውቃቸው ባሉበት አገር በጣም ብዙዎችን አረብ አገር ውስጥ በጣም ብዙዎችን በኢትዮጵያ ውስጥ በየኮርነሩ የተለያየ አገር ውስጥ በዚህ በፖስታ አገልግሎት ያገለግል ነበር። እግዚአብሔር በጣም ባርኮት ማለት ነው። የተመደበበት አገልግሎቱ እያለ በተጨማሪ ቃል በቃል ወንጌል ይገለገላል፣ በፖስታና ቴሌግራም ይገለገላል፣ በኢንተርኔት ይገለገላል፣ በፌስቡክ ይገለገላል። ይኸውላችሁ ጥሩ ነገር ነው። እነኚህ ሁሉ በጣም ጥሩ ነገሮች ናቸው፣ በጣም ጥሩ ነገሮች ናቸው። ፌስቡክን አልቃወምም፣ ሌሎችንም ጣቢያዎችን አልቃወምም፣ ተቃውሞ የለኝም። ነገር ግን እንዲያ እንዲህ ወዲያ ወደዚህ እያልን ፎቶግራፎቻችንን የምንለዋወጥበት ጋር እንደ አማኝ በጌታ እንዳመለጠ ሰው ኢየሱስ ክርስቶስ እንዳዳነው ሰው ነገሩን ለወንጌል ብንጠቀም የወንጌል መንገድ ብናደርጉ ፎቶግራፎቻችን መኖራቸው ጥሩ ቢሆንም ሰዎች ብዙ የሚጠቃቀሙበት መንገድ ቢሆንም መንገዱ ነገር ግን ለወንጌል ብናውለው ደግሞ የበለጠ አንድ ወንጌል ለሰው ሁሉ እንዲደርስ ፈጣን መንገድ ይሆናል። ቢያንስ ወዲያና ወዲህ ተገለባብጠን ከተነሳንባቸው ፎቶዎች አንደኛው ወገን ላይ ምን ይሆናል? ኢየሱስ ክርስቶስ አዳኝነቱ ቢገለጥ ይህን ለዚህ ብንጠቀም፣ ምክንያቱም ጤናማ የሆነውን መንገድ ሁሉ መጠቀም አስፈላጊ ስለሆነ። እንደዚህ እንደዚህ መንገዶችን በጠቅላላ ልንጠቀም ይገባል። በየትኛው መንገድ በየትኛው ግንኙነት መካከል ወንጌልን ማስተላለፍ አማኞች መቻል አለብን። ባለ አደራዎች ነን። የወንጌል ክርስቶስ አደራውን ለእኛ ለአባቶቻችን አሳልፎ ለሐዋርያትና ለደቀ መዛሙርት ሰጥቶ ሄደ። እነሱም ደግሞ ነገስታትን ሁሉ ድል ነሱ። በምን? በወንጌል። ዓለማትን አገለባበጡ በዚህ ወንጌል። የክፉውን ኃይል መቱ በዚህ ወንጌል፣ ድል አደረጉ። የእሳትን ኃይል አጠፉ፣ የአናብስትን አፍ ዘጉ። ወገኖቼ በእኛ እጅ ወንጌል ደረሰ። በጣም ሩቅ ሳልሄድ በእኔ ወላጆች ዘመን ማለት ነው፣ አባቴ ሐዋርያም ወንጌላዊም ስለሆነ ነው ይህን የማውራው። ወላጅ አባቴ አንዳንድ ጊዜ ከአዲስ አበባ ወደ አገር ቤት ሄድና ቁጭ ብዬ መስማት እፈልጋለሁ ከወላጅ አባቴ፣ እንዴት ነበር ታገለግሉ የነበረው ብዬ ስጠይቀው በብዙ ቅናት አይኑን ባ እያቀረረ የሚያወራኝ ነገር ቢኖር ወንጌል አሁን እንደሆነው ሰዎች መጥተው የሚሰሙት ነገር አይደለም፣ ሄደን ነው። ወንጌልን ስንሰብክ አለኝ መጽሐፍ ቅዱስ አዲስ ኪዳን ብቻ ስለነበረ በዚያን ዘመነኛ አገርኛ እጅ የገባው ለዚያውም ለአንድ ትልቅ በአሜሪካኛው ስቴት ማለት ነው እንደ ቨርጂኒያ እንደ ፔንስልቬኒያ እንደ ምናምን አንድ ትልቅ ስቴት ለሆነ ሁለት አገልጋይ ብቻ ማለት ነው እዛ ምድር ውስጥ የተገኘው አባቴና የአባቴ ታላቅ ወንድም ለነሱም የተሰጣቸው መጽሐፍ ቅዱስ ቢኖር የማቴዎስ ወንጌል ብቻ ነው። እንዴት ነበር የምትሰብኩት አባባ አልኩት። ከማቴዎስ ወንጌል ምዕራፍ አንድን ገንጥለን እንሄዳለን፣ ምክንያቱም ጠቅላላውን ይዘን ከሄድን ይቀሙናል። ሌላ መጽሐፍ ቅዱስ ስለምን ሌላ የምንናገረው ነገር የለም። እሺ ምን ታደርጋላችሁ? ሌሊቱን ስንጸልይ እናድራለን በእግዚአብሔር ፊት። እግዚአብሔር ወይ በዚህ በማቴዎስ ወንጌል ምዕራፍ አንድ ታላቅ ነገር ስራ እያልን አለኝ። እሺ ወገኖች፣ ማቴዎስ ወንጌል ምን እንደሚል ታውቃላችሁ? እክሌ እክሌን ወለደ፣ እክሌ እክሌን ወለደ፣ እክሌ እክሌን ወለደ፣ 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 ወለደ ብሎ መጨረሻ ላይ ኢየሱስ ሲወለደ ያቆማል። እሱን ይዘው ነው የሚሄዱት። እና እንዴት ታደርጉ ነበር? ይህንን ይዘን ሄድን። አንድ ቀን በተለይ ሄድን የሄዱበትን ታሪክ ሲያወራኝ፣ አንድ ቀን ሄድን ይህንን ይዘን ስንሄድ የሄድንበት አካባቢ ወንጌል ከመስበካችን በፊት ሳር የሚያጭድ ካገኘን አብረን ሳር እናጭዳለን፣ ቤት የሚሰራ ካገኘን ቤት እንስራለን፣ ውሃ ተሸክማ የምትሄድ አሮጊት ካለች እንስራውን ከጀርባዋ ተሸክመን አብረናት እንሄዳለን፣ እንጨት የሚቆርጥ አዛውንት ካለ ተቀብለነው እንቆርጣለን። ከዚያስ እንዲህ ደግነት እንድናደርግ ያደረገንን ነገር እንነግረዋለን። ኢየሱስ ክርስቶስ የሚባል አምላክ ይሄንን አደረገ ብለን ማውራት ስንጀምር ገና ካፋችን ቃል ሳይወጣ የእግዚአብሔር መንፈስ የሕዝቡን ልብ በእጃችን አሳልፎ ይሰጣል አለ። ዝም ብዬ ነው የምሰማው። ከዕለታት አንድ ቀን ግን ማቴዎስ ወንጌል ምዕራፍ አንድን ገንጥለን እንዲህ ወንጌል ልናሰማራ ተሰማራን አንድ ባላገር አለ። የአጨዳ ጊዜ ስለነበረ ጤፍ የሚያጭዱ ብዙ ሰዎች መካከል ገባን። ጤፍ ማጨድ ጀምረን አብረናቸው አብረን እያጨድን ስለምንዘምር እኔና ወንድሜ የምንዘምረውን ነገር ሰምተው ምንድን ነው የምትሉት ሲሉን ስለ ኢየሱስ ክርስቶስ አዳኝነት ነገርናቸው አለ። ኢየሱስ ክርስቶስ ያድናል አለን አንዱ አለ። አዎ ያድናል። ከምን ከምን ያድናል? ኃጢአተኞችን ከኃጢአታቸው ያድናል። ድውያንን ይፈውሳል። በክፉ መንፈስ የሚጨነቁትን ከክፉ መንፈስ ያሳርፋቸዋል ብለን እየሰበክን እያለ ድንገት ኢየሱስ የሚያድን ከሆነ እኛ መንደር ከልጅነቱ ሽባ ሆኖ የኖረ አዛውንት አለ፣ እሱን ሲያድነው አይተን ነው የምናምነው ሲሏቸው ደነገጡ። ምን ተባባልን እኔና ወንድሜ አለ? አዎ ኢየሱስ ክርስቶስ ያድናል ሽባውን። ይሄ ያላችሁት ኢየሱስ ክርስቶስ ግን ባያድን እንገላችኋለን። ሞትና ሕይወት መካከል አባቶቻችን እያለፉ ወንጌልን ለእኛ ደረሱልን። ሄድን አሉ። ሄዱ። ገና ሰፈሩ ውስጥ መግባት ሲጀምሩ መንፈስ ያለባቸው ሴቶች እየጮሁ መንፈራገጥ ጀመሩ። ምንም አላረግንም አሉ። ማቴዎስ ወንጌል ምዕራፍ አንድን የገነጠሉትን የሚጮሁ ሴቶች ሁሉ ላይ ጫኑና በኢየሱስ ክርስቶስ ስም ውጡ። ተንፈራግጦ አጋንንት ጮሆ ለቀቃቸው ሴቶቹን። ያንን ሲያዩ የሞትና የህይወት ጉዳይ ነው ያሽባ ሰው ባይድን። ሄዱና እጅ ለእጅ ተያይዘው ማቴዎስ ወንጌልን ሰውየው ሽባው ሰውዬ ራስ ላይ ያስቀመጡና የአገር ህዝብ በሙሉ ቆሞ ያያቸዋል። ፓጋንስ ናቸው ሰዎቹ በሙሉ እየተመለከቷቸው በኢየሱስ ክርስቶስ ስም ይሄ ሽባነት ይህንን ሰው ይልቀቀው ብለው ሶስት ጊዜ ጮኸው ይሄንን ቃል ሲሉ ከልጅነቱ ጀምሮ ሽባ የነበረ አዛውንት የነበረ ሰው ቃቃቃቃቃቃቃ እያለ እግሮቹ ተላቀቁ፣ እጆቹ ተላቀቁ፣ ወገቡ ሰራ፣ አጥንቶቹ በያሉበት ተገጣጠሙ። በእግሩ ቆመ ሰውየው። የሚገርመው ዙሪያቸውን ገጥሞ ያለ ፓጋንስ በጠቅላላ ኢየሱስ ክርስቶስ አዳኝ እንደሆነ አወቁ፣ አመኑ። በዚያው ቀን ከዙሪያ ካሉት እንጨት ተቆረጠ፣ ቤት ተቀለሰ፣ ቤተ ክርስቲያን እዛ ጋር ፕላንት ተደረገ። የሚገርመው ጥቂት 15 ቀን እዛ ቆዩ። ያችን ወንጌል ሌላ መጽሐፍ ቅዱስ ያገኙትን ሰጠው። ከዛው ካመኑ ሰዎች እዛ ሊያገለግሉ የሚችሉትን ሰዎች እንደዚህ ነው ወንጌል እናስተላልፍ የነበረው። የማንጠቀመው መንገድ የለም ወገኖቼ። ቀና በእኛ ዘመን ደግሞ ሁሉ አስናለሁ አንዳንድ ጊዜ አዲሱ መደበኛ ትርጉም፣ አሮጌው ትርጉም፣ የድሮው ትርጉም፣ መሀከለኛው ትርጉም፣ እንግሊዘኛው፣ ኮመንተሪው፣ ዲክሽነሪው ምን የበለ ነገር አለ በእጃችን? ሁሉም ነገር ግን ሸልፍ ያሞቃል፣ ህይወት ላይ ደርሶ አያነቃቃም። እልፍ ያረገንም እግዚአብሔር ከዚህ መርገም ያድነን። ወንጌል በእጃችን እያለ እኛ በወንጌል መልእክተኛ ተደርሰን ድነን ሳለ ምድር ሲያልቅ ምንም አይቆረቁረንም። አንድ ጊዜ ዜና ማሰራጫ ላይ አንድ ነገር ሰማሁ። እዚህ አሜሪካን ሀገር ማለቴ ነው። አሜሪካን ሀገር በቀን 20 ሴቶች የት እንደደረሱ ሳይታወቁ ይጠፋሉ፣ ይገደላሉ። 200 ሴቶች ማለቴ በቀን ነው። 200 ህጻናት ደግሞ አንዲት ሴት ናት የምታስተላልፈው ይሄንን። 200 ህጻናት ይደፈራሉ። እንዲህ አይነት መርገም የሞላበት አገር እግዚአብሔር ሲያመጣን በልዩነት የወንጌልን ትክክለኛውን መልእክት እንድናስተላልፍ ሲልከን እኛ ግን እርስ በርስ ተባላንበት፣ ወይንም ለከበሬታ ኖርንበት። እግዚአብሔር ይርዳን። ቀና የሆኑ መንገዶች በሙሉ ወንጌልን ለማስተላለፍ ልንጠቀም እንችላለን። መጽሐፍ ቅዱሶቻችን ክፉ እንዳይጠና ወተን ራስጌ ብቻ የሚቀመጡ ከሆነ በትክክለኛው መንገድ ስላልሰማን ወገኖቼ፣ እግዚአብሔር ይርዳን። ክርስቶስ የኃጢአተኞች አዳኝ እንደሆነ ባገኘን አጋጣሚ ሁሉ እንድንናገር የሰራዊት ቅዱስ እግዚአብሔር ይርዳን። በኢንተርኔቶቻችን፣ በኢሜሎቻችን፣ በፖስታዎቻችን፣ በቴሌግራሞቻችን፣ በፌስቡኮቻችን፣ በተለያዩ መንገዶች ወንጌልን እንድናስተላልፍ የሰራዊት ቅዱስ እግዚአብሔር ይርዳን። ስድስተኛው የወንጌልን ተቀባይ ማወቅ ነው። ወንጌል ለማን ነው? ለማን ነው የሚሰበከው? ለወንጌል ለወንዶች ብቻ ወይስ ለሴቶች ብቻ ወይስ ለአዋቂዎች ብቻ ወይንስ ለልጆች ብቻ? ለሀብታም ወይስ ለድሀ? ለተማረ ወይስ ላልተማረ? ለጥቁር ወይስ ለነጭ? ለስፓኒሽ? ወንጌል ለማን ነው? ወንጌል ያለ ልዩነት ሰው ለሆነ ሁሉ በእኩልነት እንደሚያስፈልግ አስፈላጊ እንደሆነ ደግሞ በማወቅ ወንጌልን ልናውጅ ይገባል። ወንጌል ሰው ተብሎ ለተሰራ ሁሉ ያለ ልዩነት ሊሰበክ የተገባ የእግዚአብሔር እውነት ነው። እሱም ኢየሱስ ክርስቶስ ኃጢአተኞችን እንደሚያድን ነው። ይህን አዋጅ ልናውጅ ይገባል። ወንጌል ለሰው ሁሉ ያስፈልጋል። ለሀብታም ያስፈልጋል፣ ለድሃ ያስፈልጋል፣ ለምሁር ያስፈልጋል፣ ላልተማረ ያስፈልጋል፣ ለሴት ያስፈልጋል፣ ለወንድ ያስፈልጋል፣
ለልጅ ያስፈልጋል፣ ወንጌል ለሁሉም ያስፈልጋል። ይሄን አዋጅ ልናውጭ ይገባል። ኢየሱስ ክርስቶስ ለዘላለም ጌታ ነው። በሰማይ ቢሆን በምድር ከዚህ ስም ሌላ አዳኝ የሆነ እንደሌለ ልናውጭ የተገባ ነገር ነው። ለሁሉም ሰው ኢየሱስ ክርስቶስ አሜን 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 ለዘላለም ያድናል፣ ሰውን ሁሉ ያድናል። ይኸውላችሁ ምድር ምን ብትሰለጥን፣ ምን ፈላስፋ ቢበዛባት፣ ምን ምን የታወቁ ዶክተሮች ቢኖሩባት፣ ከኃጢአት ደዌ ሰውን ማዳኛ ግን የላት። በምን በታወቁ በተሻሉ መሳሪያዎች ቢመረመር፣ ምንም አይነት መድኃኒት ቢሰጠው፣ ከኃጢአት መዳኛ መድኃኒት ግን እስካሁን ድረስ የተገኘው አንድና አንድ ነው። እሱም መስቀል ላይ የሰውን ኃጢአት ሁሉ ዕዳ የከፈለ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እርሱ መድኃኔዓለም። ስለዚህ ይሄ ከኃጢአት ደዌ የሚፈውስ አንድና አንድ መድኃኒት ብቻ ነው። ይሄም ለሰው ሁሉ ያለ ልዩነት ያስፈልገዋል። ሰባተኛው የወንጌልን ውጤት ማወቅ ነው። ወንጌል ውጤት አለው። ወንጌል ውጤት አለው። ዮሐንስ 3:16-18:36 ቁጥሮችን ነው የምናነበው። ዮሐንስ ወንጌል 3:16 ምዕራፍ 3 ከቁጥር 16 ቁጥር 18 ቁጥር 36 ሁለተኛ ተሰሎንቄ 1:8-10 የወንጌልን ውጤት ነው የምንመለከተው። ወንጌል በሰሙን ሰዎች ሁሉ ላይ ሁለት አይነት ውጤት ያስከትላል። ሁለት አይነት ውጤት ያስከትላል። ወንጌልን ሰምተው ላመኑት የዘላለም ሕይወት ሲሰጥ፣ ወንጌልን ሰምተው ላላመኑት የዘላለም ፍርድ በመስጠት ውጤቱን ገልጦ ያልፋል። ወንጌል ውጤታማ እንደሆነ ማወቅ ይገባናል። ስለ ወንጌል ባላደራነት ስናስብ ማወቅ ያለብንን አብይ ነገሮች ነው እየዘረዘረን ያለው። ጥቂት ደቂቃዎችን መሄድ አስባለሁ። አንደኛው ስለ ወንጌል ባላደራነት ስናስብ ማወቅ ያለብን እውነታዎች ናቸው። እነሱም አሁን የተነጋገርንባቸው ሰባቱ ነገሮች ናቸው። እዛ አንደኛው ስር ማወቅ ያለብን እውነታዎች ከሚለው ስር ያለው። ሁለተኛው ደግሞ ስለ ወንጌል ባላደራነታችን ስናስብ የእኛና የእግዚአብሔርን ድርሻ ማወቅ ነው። የሰው ድርሻ አለ፣ ወንጌል ስርጭት ላይ የእግዚአብሔር ድርሻ አለ። የወንጌልን ባለአደራነታችንን ለመወጣት እግዚአብሔር እንዴት እንድናገለግለው እንደሚፈልግ ማወቅ ለአገልጋይ ስኬታማነት ቁልፍ ነገር ነው። ቁልፍ ነገር ቢኖር ድርሻዎቻችንን ማወቃችን ነው። እኔ እግዚአብሔርን በስራው ካላገዝኩት የእርሱ እጅና እግር
አፍና አይን ካልሆንኩኝ የእግዚአብሔር አጀንዳው ይስተጓጎላል እያልን የምናስብ ከሆነ ስተናል። እኔ የእግዚአብሔር እጅ ካልሆንኩ፣ እኔ የእግዚአብሔር እግር ካልሆንኩ፣ እኔ የእግዚአብሔር አፍ ካልሆንኩ እንዴት ወንጌል ይሰራጫል? ስለዚህ ይሄን እኔ ካላደረጉ የወንጌል ስራ ይስተጓጎላል በሚል አመለካከት ካገለገለን እንስታለን በብዙ። ምክንያቱም እግዚአብሔር ያለ ማንም አጋዥነት በሰማይና በምድር ከምድርም በታች በጥልቅና በባህር ከምድርም በላይ ከባቢ አየር ላይ ባሉ ፍጥረቶች ሁሉ ላይ አጀንዳውንና ሀሳቡን ያለ ከልካይ ሊያከናውን የሚችል አምላክ ስለሆነ ነው። አሜን። ታዲያ እግዚአብሔር ብቻውን የሚሰራ ከሆነ የኔ ወንጌልን መስበክ ለምን ያስፈልጋል? ወንጌልንስ ባልሰብክ ወየልኝ የሚለው ሀሳብ ምን ማለት ነው? ይህ አይነት ጥያቄ ቢነሳ በጣም ተገቢ ጥያቄ እንደሆነ አስባለሁ። ምክንያቱም እውነተኛ አማኝ የሆነ ሰው ሁሉ ወንጌልን የመስበክ ታላቅ ትዕዛዝ ታዟልና፣ ይህንንም ትዕዛዝ የመፈጸም የውዴታ ግዴታ አለበት። ግድ ደርሶብኛል ነው እና ወንጌልን ባልሰብክ የሚለው ወዮልኝ ስለሚል አንደኛ ቆሮንቶስ 9:16። ስለዚህ አንድ አማኝ ወንጌልን ሲሰብክ በምድር የተሰጠውን የቤት ስራ እየሰራ መሆኑንና ባለአደራነቱን እየተወጣ መሆኑን መገንዘብ ብቻ ነው ያለበት እንጂ እኔ ወንጌላዊው ባልኖር ወንጌል ወይንም ቤተ ክርስቲያን ጉድ ፈላባት በማለት ትምክህትን በልቡ ማሳደግ የለበትም። ወንጌልን ስንሰብክ የወንጌል ባለአደራነታችንን ብቻ መወጣታችን እንደሆነ ብቻ ነው ሊገባን የሚገባው። ወንጌልን እኛ ባንሰብክ ቤተ ክርስቲያን ጉድ አይፈላበት፣ ወንጌል ጉድ አይፈላበትም፣ የእግዚአብሔር አጀንዳ አይስተጓጎልም። የምንሰብከው እግዚአብሔርን ለመርዳት ሳይሆን የእኛን ባለ አደራነታችንን ለመወጣት ለጥቅማችን፣ ለራሳችን ጥቅም ነው። ምክንያቱም የትምህርታችን መነሻ ላይ እንደተመለከት ነው የመልካም ነገር ሁሉ ምንጭና ባለቤት ልዑል እግዚአብሔር፣ የጭፍሮች ጌታ እርሱ እግዚአብሔር ብቻ እንደሆነ ስላየን ሉቃስ 17:10 ላይ እኛ የእግዚአብሔር መልእክተኞች ብቻ ነን፣ ይህም ለእኛ ትውልድ ደስታና እድል ነው። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። አሜን። እግዚአብሔር የሁሉ ፈጣሪ፣ የሁሉ ምንጭ፣ የሁሉ መገኛ፣ የሁሉ ባለቤት እሱ ነው። ወንጌልን ወደ ሰዎች ይዘን ስንሄድ ልንገነዘባቸው የሚገቡ ነገሮች፣ ሁል ጊዜ ወንጌልን ለመስበክ ስንወጣ ስለ እግዚአብሔር፣ ስለ ራሳችን፣ ስለምናስተላልፈው መልእክትና ስለሚሰሙን ሰዎች መጽሐፍ ቅዱሳዊ የሆነ ጤናማ እውቀቶች ሊኖሩን ይገባል። ይህም በትህትና ራሳችንን በማዋረድ አገልግሎታችንን እንድንፈጽም ይረዳናል። ይህንን ስናውቅ እግዚአብሔር የወንጌሉ የስራው ባለቤት ነው። በዓለም ሁሉ ያለውን የወንጌል እንቅስቃሴ የሚቆጣጠርና የሚመራ እርሱ ብቻ ነው። ወንጌል ምን ደረጃ ላይ እንዳለ፣ ማን እንደሰማና እንዳልሰማ፣ ከሰሚዎቹ ማን እንደሚድንና እንደማይድን ጠንቅቆ በዘላለም እይታው የሚያውቅ ጌታ እግዚአብሔር ብቻ ነው። እኛ ግን በርሱ እውቀት ስር አብረነው እየሰራን በፍራውም እየተደነቅንና እየተገረምን ደግሞም እያመሰገንነው ምስክሮቹ እንድንሆን ተጠራን። ሌላኛው እግዚአብሔር ወንጌልን በሚያይበት እይታ ማየት ነው። በእግዚአብሔር ልብ ውስጥ ከወንጌል የሚበልጥና የከበደ አንገብጋቢና በጣም አስቸኳይ አጀንዳ የለም። ጌታ የሚደሰተውም የሚያዝነውም ከዚህ አኳያ ነው። አንድ ጥያቄ ሁላችንም ራሳችንን እንድንጠይቅ ጋብዛለሁ። ወንጌል በእግዚአብሔር ዘንድ እንዲህ አንገብጋቢ ሆኖ እያለ ምን ነው በእኛ ዘንድ ችላ ተባለ? ወንጌል በእግዚአብሔር ዘንድ እንደዚህ አንገብጋቢ ነገር ሆኖ እያለ እኛ ጋር ሲደርስ ግን ምን ነው ችላ ተባለ? ይህንን ጥያቄ ሁላችንም ለየራሳችን ልንመልስ ይገባል። እግዚአብሔር ሊመጣ ያለውን የመጨረሻውን ቀን ምጥና ፍርድ ስለሚያውቅ ነው እኮ እሱ ዘንድ ትልቅ አጀንዳ ወንጌል ብቻ የሆነው። ሰው ደግሞ ይህንን ዘንግቷል። ስለሆነም ነው ትውልዱ ሰምቶ የማያምነው። አሰሚውም ሊያሰማ የማይቻኮለው። አንድ ጊዜ አንድ ቤተ ክርስቲያን ውስጥ በጣም ስለ ወንጌል ሸክም ያላት ሴት ተገኘችና ለቤተ ክርስቲያኒቱ ቀዳሚ መጋቢ ሄዳ በልቤ ውስጥ ትልቅ ሸክም አለ፣ እሱም ሸክም ወንጌልን ላላመኑት ማዳረስ ነው። ለየትኛው? ለጥቁሩም፣ ለነጩም፣ ለስፓኒሹም፣ ለአበሻውም ብቻ ወንጌልን የማድረስ ሸክም ልቤ ውስጥ አለ። ለሱ ደግሞ ፍቀድልኝ፣ ኮሚቴ አደራጅቼ ከቸርች ውስጥ ልንቀሳቀስ መውጣት ልጀምር ብላ ስትለው ቀዳሚ መጋቢው ያለው ነገር ነው የሚያስደነግጠው። አሁን ለዚች ቤተ ክርስቲያን አሁን የምትይው ነገር አንገብጋቢ ነገሩ አይደለም። የሚገርም ነው። ለቤተ ክርስቲያን ወንጌል ስርጭት አንገብጋቢ ነገሯ ሳይሆን ሲቀር ማለት ነው። እግዚአብሔር ከዚህ መርገም ይታደገን። ቤተ ክርስቲያን በምድር የምትኖርበት ዋናውና ዋናው ምክንያት ወንጌል ነው። እግዚአብሔር ይርዳ ነው። የእኛ ድርሻ ማሳመን ሳይሆን ወንጌልን መስበክ ነው። አንዳንድ ጊዜ ምን ልሳሳተው ለዚህ ነው ጥቂት እንደድና በቃ የሚያምን ሰው ሲጠፋ ተስፋችንን ቆርጠን እጃችንን አፋችንን ዘግተን እጃችንን አጥፈን ቤታችንን እንቀመጣለን። ነው የእኛ ድርሻ ማሳመን ነው? እንዲህ አይደለም እኮ። የእኛ ድርሻ ወንጌልን በአግባብ ስለ ሰዎች ማድረስ ነው። ማወጅ ነው የወንጌልን እውነት፣ መናገር ነው። ማቴዎስ 24:37-39 ማቴዎስ ወንጌል 24 ምዕራፍ ከቁጥር 37 እስከ ቁጥር 39 እግዚአብሔር ወንጌልን ማዳረስ የእኛ ድርሻ እንደሆነ ነው የሚናገረው። ሊመጣ ካለው ክፉ ነገር ሁሉ ማምለጫ ወንጌል ብቻ ስለሆነ የወንጌል ጉዳይ በእግዚአብሔር ልብ ውስጥ ከምንም በላይ አንገብጋቢ አጀንዳ ነው። ስለዚህም ወንጌል በዓለም ሁሉ መሰበክ አለበት። ማርቆስ 13:10 የእግዚአብሔር ሐሳብ ይህ የምስራች ወንጌል ወደ ዓለም ሁሉ በፍጥነት እንዲዳረስ ነው። ለዚህም ነው ታላቅ አዋጅ የተላከ። የተቀበለችው ቤተ ክርስቲያን በመሆኗ ከፍተኛና አስቸኳይ አጀንዳዋ ይሄ ብቻ ሊሆን የሚገባው። ቤተ ክርስቲያን ከዚህ የበለጠ የከበደ አጀንዳ ሊኖራት አይገባም። አማኝ የሆነ ሰው ሁሉ ከዚህ የሚቀድም፣ ከዚህ የበለጠ የሚያንገበግበው፣ ከዚህ የበለጠ እንቅልፍ የሚነሳው አጀንዳ ሊኖረው አይገባም። የእግዚአብሔር አጀንዳ በክርስቶስ ፍጥረትን ሁሉ መጠቅለል ነው። ከመጨረሻው ቀን በፊት በወንጌል ጉልበት ሰውን ሁሉ ማግኘት ነው። አለዚያ እግዚአብሔር ሐሳብ ሌላ፣ የእኛ ሐሳብ ሌላ እንተላለፋለን። ይሄ የእግዚአብሔር ሐሳብ ነው። የወንጌል ባላደራነታችንን ስንወጣ ስለ ራሳችን ደግሞ ልናውቅ ይገባል። የእኛ ድርሻ ሰውን ማዳን ሳይሆን ቃሉንም ብቻ ሳንሸቃቀጥ መናገር ነው። እኛ እግዚአብሔር የሚያድናቸውን እንዲያድን ለሰዎች ምቹ ሁኔታን የምንፈጥር የወንጌል መልእክተኞች እንጂ አዳኞች አይደለም። የሚያድን እግዚአብሔር ነውና ወንጌልን ስናቀርብ በብዙ ፍቅር፣ ርኅራሄና ትዕግስት ሊሆን ይገባል። ወንጌልን ስናቀርብ የእኛ ድርሻ ራስን በማድነቅ ሌላውን በመኮነን፣ ንግግራችን የወንጌል አሰባበካችን በዚያ እንዳይሆን ትልቅ ጥንቃቄ ልናደርግ ይገባል። ወንጌልን ስናቀርብ ቃሉን ብቻ ለማቅረብ እንደ ተላከ አገልጋይ የተሰጠንን የቤት ስራ እየተወጣን እንዳለ በታማኝነት ራሳችንን ልንቆጥር ይገባል። ወንጌልን ስንሰብክ የእግዚአብሔር መንግስት አገልጋዮች እንደሆንን ሊገባን ይገባል። ወንጌልን በምንሰብክበት ወቅት ወደ እኛ ጎራ ሰዎችን በመሰብሰብ የቤተ ክርስቲያኒቱን አባላት በማብዛት እሳቤ ሳይሆን የእግዚአብሔርን መንግስት ከማስፋት አንጻር ወንጌልን በማየትና በመረዳት ማገልገልና ይህንን አቋማችንን ሰዎችም እንዲረዱት ማድረግ ይገባል። ወንጌልን ስንሰብክ ልባችንን የሞላው ነገር የቤተ ክርስቲያናችንን አባላት በማብዛት የአስራትን መጠን ከፍ ማድረግ ሊሆን በጭራሽ 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 አይገባም። ወንጌልን ስናስተላልፍ የእኛ ድርሻ የመንግስትን ስራ እየሰራን እንዳለን፣ ለመንግስቱ ከሰዎች ሁሉ ወንጌልን እየሰሙ ከዚያ ከክፉ መንግስት መናጠቅ ወደ እግዚአብሔር መንግስት መጨመር እንደሆነ አላማችን ሊሆን የሚሰሙንም ሊያውቁ ይገባል። የእኛም ነፍስ ጠንቅቆ ይሄንን ሊያውቅና ሊረዳ ይገባል። ልናውቅ እጅግ የሚገባው ነገር ይሄ ነው። ስንቱ ያለ ሊኖረን ይገባል። ወንጌልን ስንሰብክ የእግዚአብሔር መንግስት ስራ እኛ ውስጥ ሊያንገበግብ ይገባል። አንዳንድ ወንጌላውያን ያስገርሙኛል። ያ ያሉ አንድ የወንጌል አገልጋይ ከሩቅ ያያል። በጣም ብዙ ሰው አስከትሎ የሚአጀብ የበዛበትን ሰው፣ ተከታይ የበዛለትን ሰው እሱን አለቅየውን ማግኘት ነው በወንጌል ይላል። ደግሞም ጸልዮ ስለሚሄድ ይሳካለታል። ኢትዮጵያ ውስጥ አንድ ጊዜ ወንጌል አገልጋዮች አንድ ከተማ ሄዱና አንድ ባላገር ከተማ ከተማውን አልፎ ወደ ባላገሩ ወደ ገበሬዎቹ አገር ሲሄዱ በጣም የሙስሊሞች አገር ስለነበረ እዛ ሄደው ወንጌል ማገልገል ጀመሩ። በጣም ኃይለኛ አገር ነበር። ወንጌል ማገልገል ሲጀምሩ በአጋንንት መንፈስ ከተወለደች ጀምራ የምትሰቃይ ልጅ ያለችው የአገሩ መሪ የአካባቢው መሪ የሆነ ሰው ማለት ነው ሼህ፣ እሱን አገኙትና በደንብ አጥንተው ነው የሄዱት። እነሱ ወንጌል ጥናትንም ስለሚጠይቅ ማለት ነው። እሱ ጋር ሲደርሱ ጠየቁት ፈቃደኝነቱን ለልጅቱ ሊጸልዩለት። ልጅቱ ወደ 18 አመት የሚያህላት ልጅ ናት። ጸልዩላት አላቸው። እግዚአብሔርን ተማጠኑት። እግዚአብሔርን በሚያስገርም መንገድ በተአምራት አለፈ ልጅቱ ላይ። የነበሩባት አጋንንቶች ለቀዋት ሄዱ። ልጅቱ ምንድን አቀረች? የሚገርመው እዛው ከጋበዛቸው በኋላ በሚቀጥለው ቀን እሱ የሚመራቸውን ሰዎች በሙሉ ጠርቶ ሸሂው ነው የመሰከረላቸው ስለ ኢየሱስ። አለቃ አይደል? መሪ አይደል? እዛ አካባቢ ያሉ ሰዎች በሙሉ መሪያቸውን ስለሚሰሙ ከዚያ በኋላ ኢየሱስ ክርስቶስን መስበክ እጅግ ቀላል ነገር ነበር። እነኛ ወንጌላውያን ኢየሱስ ሰበኩ። የምስራችን ወንጌል እዛ አካባቢ ከአመት በፊት ነው እኔ ወደዚህ አገር የመጣሁት። እኔ ከመምጣቴ በፊት ትልቅ የወንጌል ሪቫይቫል እዛ አካባቢ ተካሄደ። ብዙ ቤተ ክርስቲያኖች በተለያየ አቅጣጫ ተተከሉ። በጣም ብዙ ሰዎች ከእስራት ተፈቱ። ወደ እግዚአብሔር መንግስት በኢየሱስ ክርስቶስ አዳኝነት ተጨመሩ። ወንጌልን ስንሰብክ የእኛ ድርሻ ከእግዚአብሔር ጋር ተቆራኝቶ መስበክ ነው፣ ማወጅ ነው። በዚያ መካከል እግዚአብሔር ተአምራትን ያመጣል። በዚያ መካከል እግዚአብሔር ድንቆችን መግለጥ። እኛ እኮ ሸክም ስለሌለን ነው ድንቅና ተአምራት የማናየው። እኛ ሸክም ሲኖረን እኛ መሄድ ስንጀምር ዘንድሮ የሚጠበቀው እንዲያውም እሱም ቀር አይደል እንዴ? መሄዱን ተዉት። ቤተ ክርስቲያን ብዙ አገልጋዮች ስብከት ከሰበኩ በኋላ ስለሚድን ሰው አይጠሩም። የደህንነት ጥሪ አይደረግም። አሁን ነውረኞች ሆንን ማለት እኮ ነው። እኛ ሸክም ሲኖረን መሄድ ስንጀምር፣ መናገር ስንጀምር፣ ወንጌልን መግለጽ ስንጀምር እግዚአብሔር ለቃሉ የታመነ አምላክ በተአምራት እኛን ይከተለናል። ተአምራትን መግለጥ ይጀምራል። ድንቆችን ማድረግ የእግዚአብሔር መንፈስ ይጀምራል። ያኔ ምድር በወንጌል ትጥለቀለቃለች። አባቶቻችን ይህንን ያደረጉ ድንቅና ተአምራት በዚህ ነው የተሰራው። የወንጌል ባለ አደራነታችንን ስንወጣ የእኛ ድርሻ በእግዚአብሔር ታምነን ወንጌልን ማወጅ ነው። የት ሄደን ወንጌል ወዳልደረሰበት ሄደን በድራግ ወደሚሰቃዩ ሰዎች ሄደን ቤት እያላቸው ቤት እንደሌላቸው ወደ ተጣሉ ሰዎች ሄደን በአጋንንት ወደሚሰቃዩ ሰዎች ሄደን በዲፕሬሽን ወደሚሰቃዩ ሰዎች ደርሰን ለሁሉም፣ ለጥቁርም፣ ለነጭም፣ ለስፓኒሽም፣ ለአበሻውም ደርሰን ማለት ነው። እግዚአብሔር ይርዳን ፕሊስ። እግዚአብሔር ይርዳን ከቸርች ፖለቲክስ አልፈን ወንጌላውያን እንድንሆን። እግዚአብሔር ይርዳን የእግዚአብሔርን ሀሳብና አጀንዳ በእግዚአብሔር ልብ ውስጥ አንገብጋቢውን ነገር አውቀን ለመሰማራት እግዚአብሔር ይርዳን። እግዚአብሔር ይርዳን ነገር ከተንሻፈበት ለማምለጥ እግዚአብሔር ይርዳን። በእውነት እግዚአብሔር እኔንም እናንተንም ይርዳን። ሌላኛው ስለሚሰሙን ሰዎች ማወቅ ነው። ከሚሰሙን ሰዎች መካከል የማይቀበልና ተቃዋሚ ሰው ሊኖር እንደሚችል ማወቅ ነው። ሉቃስ 10 ማቴዎስ 10 ሉቃስ ምዕራፍ 10 እና ማቴዎስ ምዕራፍ 10 ስለዚህ ይናገራል። ሁለተኛው ሰዎች መንፈሳዊ ጨለማ ውስጥ እንዳሉ በመረዳት ሊረዱን በሚችሉበት ቀላል ቋንቋና በምሳሌዎች ማቅረብ ነው። የወንጌል ባለአደራነታችንን ስንወጣ ስለሚሰሙን ሰዎች ጠንቅቀን ማወቅ ያለብን ነገር ይሄ ነው። የሚቀበልም የማይቀበልም እንዳለ ማወቅ ነው። ሁለተኛው ሰው ሁሉ ወንጌሉን ያልሰማ ሰው፣ በጌታ በኢየሱስ ክርስቶስ አዳኝነት ያላመነ ሰው ሁሉ ጨለማ ውስጥ እንደሚኖር በመረዳት ሊገባቸው በሚችል ቀላል ቋንቋና ምሳሌ መጠቀም ነው። ሶስተኛው መጽሐፍ ቅዱስ ሰዎችን ሁሉ በሚያስቀምጥበት ገጽ ብቻ መመልከት ነው። ወንጌል ለሁሉ እንደሚያስፈልግ ማወቅ ነው። ያለ አድሮ በእኩልነት ሰው ለሆነ ሁሉ ወንጌልን ማድረስ በየትኛውም ሃይማኖትና ባዕድ አምልኮ ስር ቢኖር ለሁሉም በእኩል ደረጃ ወንጌል እንደሚያስፈልገው ማመንና መረዳት ነው። በየትኛውም ሃይማኖት ጥላ ስር ቢሆን፣ በየትኛውም ባዕድ አምልኮ ስር ቢሆን፣ በየትኛውም አምላኬ ብሎ በማይሆን ነገር ተከትሎ ባለው ነገር ውስጥ ላለ ሁሉ ኢየሱስና ኢየሱስ ብቻ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኒት እንደሆነ መግለጥ መቻል ነው። እሱን ማወቅ አለብን። ስለሚሰሙን ሰዎች ደግሞ ስለምናስተላልፈው መልእክት ማወቅ ያለብን ነገር አለ። ስለምናስተላልፈው ወንጌል፣ ስለምናስተላልፈው ስለዚህ የምስራች ቃል ልናውቅ የሚገባው ነገር አንደኛው በቃሉ ላይ ሙሉ በሙሉ በመደገፍ ቃሉ እንደሚሰራ ማመንና ማረጋገጥ ነው። ሁለተኛ የእግዚአብሔርን ቃል ብቻ በታማኝነት ማስተላለፍ ነው ሳንሸቃቀጥ። ምክንያቱም ቃሉ ተልኮ ስራ ሳይሰራ እንዲሁ በዋዛ ስለማይመለስ መጽሐፍ ቅዱስም ይሄንን ስለሚያረጋግጥልን እግዚአብሔርን ቃል ብቻ ማስተላለፍ። ሌላኛው ትክክለኛውን የወንጌል መልእክት ብቻ እያስተላለፍን እንደሆነ ማረጋገጥ ነው። ስለ እሱ ማረጋገጥ ነው። የውጤታማነት መለኪያችን ቃሉን ብቻ በታማኝነት የማድረሳችን ምስጢር ነው። ስለሆነም ወንጌልን ተቀብለው ባመኑ ሰዎች መጠን ሳይሆን ወንጌልን በሰሙ ሰዎችና ወንጌልን በሰማው ሰው በእግዚአብሔር በመታመኑ ልክ ነው። ይህም ልክ ያለው በእግዚአብሔር ዘንድ ነው። ወንጌልን በሰማው ሰው ልክ ነው ውጤታማነት የሚለካው። ምክንያቱም የሰው ድርሻ የእኛ ድርሻ ወንጌልን ማዳረስ ስለሆነ፣ የምስራችን ቃል መናገርና ማወጅ ስለሆነ፣ በኃይል ማወጅ፣ ባለን መንገድ ሁሉ ማወጅ፣ ባለን ኃይል ሁሉ ማወጅ የእኛ ድርሻ እሱ ብቻ ስለሆነ የውጤታማነታችንም ልክ በሰሙን ሰዎች ቁጥር ነው። በሰሙን ባሰማነው ቁጥር ባሰማነው ልክ ነው። ውጤታማነታችን ያለው በእግዚአብሔር ዘንድ እንደሆነ ማወቅ፣ የእግዚአብሔር ቃል ብቻ ሳንበርዝ የራሳችንን ሀሳብና ፍልስፍና ልምድ ሳንጨምር በፍርሃትና በታማኝነት መናገራችንን ማረጋገጥ፣ ሰዎች ይድኑ ዘንድ በፍቅርና በሙሉ መሰጠት ጌታን ማገልገላችንን ማረጋገጥ። መስማታቸውንና በሰሙትም ቃል እግዚአብሔር ከልባቸው ውስጠኛው ክፍል ጋር በግላቸው እንደሚያናግራቸው ማመን፣ መስማታቸውን ማመን፣ በሰሙት ሰዎች ደግሞ ቃሉ እግዚአብሔር በቃሉ ከልባቸው ውስጠኛው ክፍል ጋር በግላቸው ሊያነጋግራቸው የሚችል አምላክ እንደሆነ ማመን፣ ሌላኛው ቃሉ እንደሚሰራ ማመን ቃሉ እንደሚሰራ ማመንና ውጤቱን ለእግዚአብሔር መንፈስ ቅዱስ መተው ነው። ውጤት የእግዚአብሔር ነው። የእኛ ድርሻ ማስተላለፍ ነው። ማዳን የእግዚአብሔር ድርሻ ነው። የእኛ ድርሻ መናገር ነው። ስለምናስተላልፈው ወንጌል ስናስብ እነኚህን ነገሮች ማወቅ አለብን። ዕብራውያን 4:12-13 እስቲ እሱን ክፍል እናንብብ። እየጨረስኩ ነው አነበውን ክፍል የዛሬውን ክፍለ ጊዜ እየጨረስኩ ስለሆነ እንዳልሰለቻችሁኝ አስባለሁ። በጣም ሰልችቷችሁ ከሆነም ምልክት ስጡኝ። ትንሽ ረዘም ያለ ጊዜ ስለወሰድኩ ማለት ነው። ዕብራውያን 4:12-13 እንደዚህ ይላል። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ እየተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። የእግዚአብሔር አምላካችን ስም የተባረከ ይሁን። የእግዚአብሔር ቃል ልብንና መንፈስን ሁሉ ይመረምራል። የተሳለ በሁለት በኩል ከተሳለ ሰይፍ ይልቅ ሻርፕ ነው። የሰውን ስሜት ሄዶ መንካት ይችላል። የሰውን ማንነት ኢየሱስ ክርስቶስ ጌታ ነው። አንድ መጽሐፍ ሳነብ ያገኘሁትን ምሳሌ ልንገራችሁ። አንድ ጊዜ በሶሻሊዝም በነገዘ ጊዜ ያው እግዚአብሔር የለም የሚል የበዛበት ጊዜ ላይ አንድ እግዚአብሔር አለ የሚል የለም የሚል ጓደኛ ነበረውና ሌላኛውን አማኝ ጓደኛውን እባክህን ለጓደኛዬ ወንጌል ንገርልኝ፣ እኔ ብነግረው አያምነኝም ጓደኛው ስለሆንኩ ብሎ ለሌላኛው አማኝ ይነግራል። ያ አማኝ ደግሞ ይጸልይና ወንጌልን ለዚያ ሰው ሊናገር ወደዚያ መስሪያ ቤት ሁለቱ አማኝና አላማኝ ወደሚሰሩበት መስሪያ ቤት ይገሰግሳል። ይሄድና ያኛው አማኝ ጓደኛው ያስተዋውቀዋል። ከተዋወቁ በኋላ ያ ሊመሰክር የሄደ አማኝ የማያምነው ከሃዲው ቢሮ ቁጭ ይልና ስለ ኢየሱስ ክርስቶስ አዳኝነት መናገር ይጀምራል። በጣም ብዙ ነገር እንዲናገር እድል ከሰጠ በኋላ ያ የማያምነውና እግዚአብሔር የለም የሚል ሰው የሚያውቀውን የመጽሐፍ ቅዱስ ጥቅሶች ሁሉ እየተጠቀመ ከሃዲው ማለቴ ነው ያንን ሊመሰክር የሄደውን አማኝ በጣም 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 ዲሳፖይንትድ እንዲሆን ያደርገዋል። ተስፋ እንዲቆርጥ፣ ደግሞ ለሌላ ሰው መናገር እንዳይችል በጣም በብዙ ትዕቢት እግሩን ጠረጴዛ ላይ ከሰቀለ በኋላ ሲጋራውን አውጥቶ ማጨስ ጀመረ። እግዚአብሔር የምትለው ነገር የለለ ዝም ብሎ አይዲዮሎጂ ነው፣ የለለ ነገር ነው። እግዚአብሔር ምስኪኖችና ድሆች ራሳቸውን ሊያጽናኑ የፈጠሩት ነገር ነው እያለ በጣም ያላግጥበታል። ደግሞ ይሄ ልመሰክር የሄደ ሰው የአራት ወር ክርስቲያን ነው። ያው በመከራ ጊዜ ያኔ ሰው ካመነ በኋላ ትንሽ ካቆየህ በኋላ ወደ ወንጌል ስራ ነው የምታሰማራውና በኋላ ግን ያ ሊመሰክርለት የሄደ የአራት ወር አማኝ ያኛው እያላገጠ ስጋራ እያጨሰ እያለ ዝቅ አለና ወደ አምላኩ ተማጠነ። እግዚአብሔር ሆይ ስምህን ለማላገጫ አሳልፈ አትስጥ አትስጥ። በአባቶች የዘመን የተገለጥክ ጌታ አሁንም ተገለጥ። ሰማያት ይከፈቱ። ከዚህ ጣሪያ በታች በመገኘትህ ና፣ በመንፈስህ ና፣ ስራው ያንተ ነው ብሎ ልቡ ተሰብሮ በተሰበረ ልብ ወደ አምላኩ ጥቂት ደቂቃዎችን ከተማጠነ በኋላ አይኑን ገለጠና አንተ ምንም የማታውቅ ሆነህ እያለህ ደግሞ በዚህ በትልቅ መጽሐፍ በመጽሐፍ ቅዱስ ሳታምን፣ በዚህ ትልቅ በሆነ መጽሐፍ በእግዚአብሔር ቃል ሳታምን እንዴት እንዲህ ይሄን ሁሉ ትዕቢት ልትናገር ትችላለህ? ይህንን ቃል ካለ በኋላ አንተ እንዴት ነው እግዚአብሔር የለም የምትለው? አታስታውስም እንዴ ያኔ ለመዘመር ያን ሁሉ ዋጋ ከፍለ ጊታር ስታጠና? አታስታውስም እንዴ በቤተ ክርስቲያን ያንንና ይህንን ስታደርግ? አታስታውስም እንዴ ይሄንንና ያንን ያደረግክበትን ዘመን? ዛሬ ከሃዲ ሆነ ራስህን ብትሸፍን መንፈስ ቅዱስ ያይሃል። አሜን፣ ሃሌሉያ። ምስጢርን የሚገልጥ አምላክ በላይ በሰማይ አለ። ይሄ የአራት ወር ክርስቲያን ይህንን ሲናገር ስለዚህ ሰው ምንም ነገር አያውቅም። ይሄ ሰው ከሌላ አገር ነው የመጣው። አማኝ እንደነበረ በከተማይቱ ማንም አያውቅም። ጓደኛ የሆነውም አማኝ ሰው እዛው መስሪያ ቤት ተገናኝተው ነው ጓደኛው የሆነው እንጂ ስለ ሰውየው አማኝነት ማንም ምንም ነገር፣ ስለ ሰውየው ስላለፈው ታሪክ ማንም ምንም ነገር አያውቅም። የእግዚአብሔር መንፈስ ግን በሰማይ ያለው ልዑል እግዚአብሔር ግን ምስጢራትን የሚገልጥ አምላክ ስለሆነ ለዚህ ለአራት ወር ክርስቲያን ፍንትው አድርጎ ከሰማይ ምስጢርን ማቀበል ጀመረ። አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ትንሽም አልቆየም። ያ ሁሉ ትዕቢት፣ ያ ሁሉ ወኔ፣ ጠረጴዛ ላይ እግር አዘልሎ ሲጋራ የሚያጨስ ማንነት ከዳው። ሰውየውን ድንገት ከዳው። ሳያውቀው አቀርቅሮ ማልቀስ ጀመረ። የአራት ወሩን ክርስቲያን የጋበዘ ጓደኛ መለስ ቀለስ እያለ እያየው ነበረና ድንገት ሲመለስ ነገር ተገልብጦ ቅድም የነበረው ታሪክ ተቀይሮ ትዕቢተኛውን የእግዚአብሔር ቃለው ደርሶ ወግቶት ያኛው ያለቅሳል፣ ይሄ ተነስቶ ቆሞ ይሰብካል ኢየሱስን። ማን ነገረ? ማን ነገረ ስለ ማንነቴ? እንዴት አወቅከኝ? እሱን በኋላ እነግርሃለሁ። ኢየሱስ ግን ያድናል። እሱን በኋላ እነግርሃለሁ። ይሄ የከፈልክበት ዋጋ ሁሉ ዋጋ ያለው እንዲሆን አሁን ልትመለስ ይገባል። እሱን በኋላ እነግርሃለሁ ማን እንደነገረኝ። አሁን ግን ልትንበረከክና ንስሐ ልትገባ ይገባሃል። ሃሌሉያ። ኢየሱስ ክርስቶስ ብቻውን ጌታ፣ አምላኬ፣ ብቻውን ንጉሥ። ያ ትዕቢተኛ ከሃዲ ተንበረከከ። ሳይታወቀው ከተቀመጠ ካማረ ወንበሩ ተነስቶ መሬት ላይ አንገቱን ደፋ፣ ተንበረከከ መሬት ላይ። የምትለው ሰው እኔ ነኝ። አዎ፣ በዚህ በዚህ ምክንያት ነበር ጌታን የተውከው። ጌታ ግን በዚህ ምክንያት አይተውም። ጌታ መጣው። ይሄ የአራት ወር ክርስቲያን ወገኖቼ፣ የእኛ ማንነት አይደለም ወንጌልን ለመስበክ የሚያስፈልገው፣ የኢየሱስ ክርስቶስ ጌትነት እንጂ። የእኛ ማንነት አይደለም የሚወስነው ወንጌልን ለመስበክ እኛን፣ የመንፈሱ መገኘት እንጂ። ያስደንቀኛል። እግዚአብሔር ቃል ብቻውን ሊሰራ እንደሚችል ስናምን፣ ቃሉ ብቻውን ውጤት ሊያመጣ እንደሚችል ስናምን፣ መንፈስ ቅዱስ ይሄንን ይሰራል። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ብዙ ጊዜ ነው የወሰድኩባችሁ፣ ነገር ግን እግዚአብሔር ትልቅ ነገር እንደሰራ አስባለሁ። ለዛሬ ያለንን ጊዜ እዚህ ጋር እናበቃለን። ስለነበረን ጊዜ ጌታ እግዚአብሔር ለዘላለም የተባረከ ይሁን። ጥያቄዎች ሲኖሯችሁ በወረቀቶቻችሁ ጻፉ። መጨረሻ ላይ ጥያቄን የምንጠያየቅበት ጊዜ እንደሚኖረን ጌታ ቢፈቅድና ብንኖር አስባለሁ። በሚቀጥለው ሳምንት ብንኖርና ጌታ ቢፈቅድ ጌታ ዳግም ተገልጦ ወደ ጌታ ካልሄድን ወይንም እኛ ስራችን አልቆ እግዚአብሔር ካልጠራን ማለቴ ነው፣ እዛ ጋር እግዚአብሔር ቢያደርሰን የመልካም ባለአደራነት ምልክቶች በሚል ርዕስ እንቀጥላለን። የመልካም ባለአደራነት ምልክቶች ምን ምን እንደሆኑ በማየት እንቀጥላለን። ዛሬ የወንጌል ባለአደራነት ላይ ነው የተነጋገርነው። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እኔ መቼስ የጌታ በመሆኔ ምን ልነግረው ማልችለው መናገር ማልችለው ነገር ነው የሚሰማኝ። ምክንያቱም ከረቀቁ ከጠላት ስራዎች ሁሉ ጌታ ሲያስመልጠኝ ሲያድነኝ ከነፍሴ ጩኸት ሲያስጥለኝ እንኳን የእሱ ባሪያ ሆንኩ። የእኔ ባርነት ብቻ ሳይሆን ዘሬም ማንዘሬም ትውልዴም ሁሉ ለእሱ እንድገዛ እመኛለሁ፣ እሰራለሁ። እናንተም ሁላችሁ ለዚህ እንድትሰሩ ጋብዛለሁ። ሁላችን ወንጌላውያን እንደሆነን ሊገባን ደግሞ እንደሚገባ አሳስባለሁ። ጌታ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ ይሁን። እንጸልይና እንጨርስ። አሜን፣ ሃሌሉያ። የመልካም ነገር ሁሉ ባለቤት፣ የመልካም ነገር ሁሉ ምንጭ እግዚአብሔር፣ የሁሉ ነገር መገኛ የሆንክ አምላካችን እግዚአብሔር አባ፣ ስምህ ለዘላለም ይግነን። በመንፈስህ በመካከላችን ስለተገኘ ደግሞ መንፈስህ ስላስተማረን ለእኔም ለወገኖቼም የሚረባን ነገር ስለተወልን እግዚአብሔር አምላካችን ሆይ የወንጌል ባለአደራነታችን ምን ያህል ጥልቅ እንደሆነ ስላስረዳህንና ስላስተማርክን በዚህም ባለአደራነታችን የምንሰማራበት ጸጋና የመንፈስ መገኘት ስላገኘን በኢየሱስ ክርስቶስ ስም እናመሰግንሃለን። ክብርና ምስጋና ለአንተ ለአምላካችን ይሁን። አሜን። እግዚአብሔር መንፈስ ቅዱስ አሜን። ቃልህን ስትሰጥ ከጸጋ ጋር ስለሆነ፣ አገልግሎትን ስትሰጥ ከጸጋ ጋር ስለሆነ፣ ከመገኘትህ ጉልበት ጋር ስለሆነ፣ ከቃልህ እውቀት ጋር ስለሆነ፣ ከቃልህ ጉልበት ጋር ስለሆነ እግዚአብሔር ሃሌሉያ። ወገኖቼ መንፈስ ቅዱስ ክስተት አይደለም። መንፈስ ቅዱስ አንድ ጊዜ የተገለጠ በሐዋርያት ሁለት ላይ የወረደ የሰራ ብቻ ክስተት አይደለም። አይደለም፣ አይደለም፣ አይደለም። መንፈስ ቅዱስ ዛሬም ለዘላለም ከወንጌል ሰራተኞች ጋር ተአምራትን በመስራት በዓለም ዙሪያ ሁሉ አለ። እሱ ሕያው እግዚአብሔር ነው። ሃሌሉያ። ዛሬም ይሰራል፣ ነገም ይሰራል፣ ለዘላለም ይሰራል። አሜን፣ 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 አሜን። ሃሌሉያ። መንፈስ ቅዱስ፣ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ከጥንት የነበር ዛሬም ትሰራለህ፣ ዘላለማዊ ነህ፣ ዘላለማዊ ነህ። መንፈስ ቅዱስ፣ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ከጥንት የነበር ዛሬም ትሰራለህ፣ ዘላለማዊ ነህ፣ ዘላለማዊ ነህ። መንፈስ ቅዱስ፣ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ከጥንት የነበር ዛሬም ትሰራለህ፣ ዘላለማዊ ነህ፣ ዘላለማዊ ነህ። ሃሌሉያ። ጌታዬ መንፈስ ቅዱስ ሆይ በእኔና በሰሙኝ ሰዎች ሁሉ ላይ ተአምራትን ስላደረግ፣ የእኔንና የሰሙኝን ሰዎች ሁሉ ልብ ስላነሳሳ፣ የወንጌል ባለአደራነት ከምንም በላይ አንገብጋቢ አጀንዳ እንደሆነ በልባችን ላይ ስላስቀመጥ፣ የወንጌል ባለአደራነት ከምንም በላይ የበለጠና የከበደ ነገር እንደሆነ፣ እግዚአብሔር በልብ ውስጥ ያለ ታላቅ አጀንዳ እንደሆነ
በእኔና በሰሙኝ ሰዎች ሁሉ ላይ የመንፈስህ መከታተል ስለወረደ ታላቅን ስራ ስለሰራ እግዚአብሔር እግሮቻችንን ስላፈጠንክ በኢየሱስ ክርስቶስ ስም ስምህ ለዘላለም የተባረከ ይሁን። ተመስገን። ስላደረከው ታላቅ ነገር እናመሰግናለን። ክብር ሁሉ ለአንተ ይሁን። ክብር ሁሉ ለአንተ ይሁን። ክብር ሁሉ ለአንተ ብቻ ይሁን። ልቀትና ድምቀት፣ ግነት፣ መታየት፣ ምስጋናና አምልኮ፣ ስግደት፣ ቅዳሴና ውዳሴ ሁሉ ለአንተ ለአምላካችን ብቻ ይሁን። አሜን። ተባረኩ። ትምህርቴን የዛሬውን ጨርሻለሁ። የሚቀጥለው ሳምንት ባልኳቸው ርዕስ እንገናኛለን። እግዚአብሔር ሰላም ከሁላችን ጋር ይሁን። ሰላም እደሩ።